تكرت يتوبيا وقتاوي ጉዳይ ይላል የውይይቱ ርዕስ በሰሜን የሀገሪቱ ክፍል በፌደራል መንግስትና በትግራይ ክልል ኃይሎች መካከል በመካሄድ ላይ ያለውን ውጊያ ጨምሮ በኢትዮጵያ የተለያዩ ክፍሎች በዜጎች ዘውግ ለጌታው የተነጣጠሩ ጥቃቶችና አጠቃላይ የንጹሃን ዜጎች ደህንነት መጠበቅን አስመልክቶ የተደረገ ውይይት ነው። በተለያዩ ግዚያት ተወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሑፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት ሁለት እንግዶችን ለውይይት ጋብዘናል። ያወያያቸው አሉላ ከበደ ነው። ለምሽቱ የውይይቱን የመጀመሪያ ክፍል ይዞ ቀርቧል።
ግሮቼ ከሩቅ ከአዲስ አበባ አቶ ክቡር ገና እዚህ ከዋሽንግተን ዲሲ አቶ ብርሃነ መዋ ለጊዜያቸው አመሰግናለሁ። የሚተዋወቁ ሰዎች የገጠሙኝ ይመስለኛል። አንዳችሁ ቀደም ያለው ሁለተኛችሁ የተከተለው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ኃላፊነቱን ተረክባችሁ እንደሰራችሁ ተረድቻለሁ። የንግድ ምክር ቤት ጉዳዮች ሲኖሩ በሌላ ፕሮግራም እናመጣችኋለን። ዛሬ የአገር ጉዳይ ነው ውይይታችን። ኢትዮጵያ አሁን ያለችበትን ሁኔታ ይመለከታል። ወደ ቁም ነገሩ ከመዝለቄ በፊት ግን ወላታችሁም ባህላችን እንዲሰራችሁበት ቦታ ትክክል ነው? ግዚያችሁ ተገጣጥሞ ነበር ወይስ ዋላና ትጥቆ?
ክብር ተናገር።
ተገጣጣይ ነበር። ከኔ በኋላ ብርሃነ ነው የመጣው።
መልካም። አቶ ክቡር ገና ኢኒሼቲቭ አፍሪካ የተባለውን ድርጅት በመምራት ለረጅም ዓመት አሰርቷል። አቶ ብርሃነ እዚህ ዋሽንግተን ዲሲ በግል ስራ ይተዳደሩ በነበረበት ወቅት ነው መጨረሻ የተገናኘነው። የተለወጠ ነገር ካለ ያርሙኝ።
አሁንም በግል ስራ ነው። የስራው አይነት ተቀየረ እንጂ የግል ስራ ነው።
ለትውውቁ ያህል ይህን ካለን በኢትዮጵያ ጉዳይ ያገባኛል በሚል በተለያዩ ውይይቶች በመሳተፍ ትታወቃላችሁ። አቶ ብርሃነ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ልከዋል። በተመሳሳይ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ላይ የተናገሩትን ተንተርሶ የጻፉትን ደብዳቤ መመልከት እድል አግኝቻለሁ። ደብዳቤውን የጠቀስኩት አንዴ ከዘለፋ የማይሻገሩ ደብዳቤዎችና ጽሑፎች በበዙበት ጊዜ እንዲህ ቢደረግ ይበጃል የሚለውን አማራጭም ጭምር የያዘ መልእክት ስለተመለከትኩ ነው። አለፍ አለፍ ብዬ ከነሷቸውን አንዳንድ ነጥቦች እንመለከታለን። ይሄ ውይይት ባለንበት አስጨናቂ ሁኔታ ውስጥ በዚህ መንገድ አለ ይሄንንም ቢያዩ ይሄ ስተት ነው የሚል ግራና ቀኙን የሚመለከት አቅጣጫ ለመጠቆም ነው ዋና አላማውና ዛሬ ያለውን ሁኔታ እንዴት ተረዳችሁት? ምንድነው የምታዩት? በትግራይ ክልልና በፌደራል መንግስት ግልጽ ጦርነት የተጀመረበት ቦታ ሆነ ነው የምንነጋገረውና አቶ ክቡር እርሷ አዲስ አበባ ነው ያሉትና ከሰን ጀምረስ ምን ይታዩታል?
አመሰግናለሁ። እንግዲህ ወደ ጥያቄው በቀጥታ ለመግባት ለጠቅላላ ህዝብ ማለት እንችላለን አስደንጋጭና አስቸጋሪ ጊዜ እንደሆነ ነው የሚገባኝ። ደግሞ የምሰማው እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌደራል መንግስት ይካሄዳል ይኖራል ብሎ የተበከ ብዙ ሰው ያለ አይመስለኝም። በመሰረቱ ጦርነት በጣም ከባድ ነገር ነው። እንደዚህ በቀላሉ የሚጀመር ነገር ይሆን የሚገባው አይደለም። አማራጮች መጀመሪያ ተፈልገው እነዛ አማራጮች ታይተው ትግስት በተሞላበት ሁኔታ ችግሮች ለመፍታት አመታትም ቢፈጁም እንኳን በዛ መልኩ መሄዱ የተሻለ ነው። ጦርነት ውስጥ ገብቶ ህፃን፣ ሴት፣ ሽማግሌ፣ ወጣት ህይወቱን እንዲያጣ ከማድረግ የሀገር ንብረት ከሚጠፋ የወደፊት ደግሞ አብሮ መኖር ከነጭራሹ እንዳይኖር ከማድረግ ብዙ ሊደረጉ የሚገባቸው ነገሮች ይኖራሉ መኖርም አለባቸው ብዬ ነው የምገምተው። እና አሁን እየተካሄደ ያለው በእኔ አስተያየት ችኮላ የተሞላበት አሸናፊ ሊኖር የማይችልበት ይቀላል መስሎ የሚታይም ቢሆን እንዲፈጽሞ ቀላል ሆኖ ቀድሞ ወደነበርንበት ለመመለስ የሚያስችል ሁኔታ ሆኖ አላየሁ።
አመሰግናለሁ አቶ ክቡር። ተመሳሳይ ጥያቄ አቶ ብርሃነ እርሶም እስከተረዱ ድረስ የኢትዮጵያ ሁኔታ ዛሬ ያለውን።
አመሰግናለሁ አሉላ፣ በዚህ ወቅታዊና ሀገራዊ በሆነ ጉዳይ ስለጋበዝከኝ አመሰግናለሁ። አሁን ወንድሜ ክቡር እንዳለው ጦርነት በጣም ከባድ ነውና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በተለይ ጠቅላይ ሚኒስትሩ ከሰነዘሯቸው ሐሳቦች ውስጥ የተጠቀሙበት የፖለቲካ ዘይቤ ከለመድነው የተለየ ነበር ብዬ ገምታለሁ። ምንድነው? አጠቃላይ ያገራችን ፖለቲካ የተመሰረተው በብሔር ፖለቲካ ነው። የብሔር ፖለቲካ መሰረቱ ደግሞ ጠላት መፍጠር ነው። ጠላት ፈጥረህ በዛ ጠላት ዙሪያ ህዝብ ታሰባስባለህ። በዚህ ማንኛውም የብሔር ድርጅት አንድ ጠላት ድርጅት አለኝ ብሎ ነው የሚንቀሳቀሰው። የጠቅላይ ሚኒስትሩ አካሄድ ከዚህ ይለያል። የሚጀምሩት ከጠላት አይደለም፣ ከፍቅር ከመግባባት በሰላማዊ መንገድ መሄድ ከሚል ነው አካሄዳቸው እስከገባኝ ድረስ። ስለዚህ በጣም ተስፋ ነበረኝ ኢትዮጵያ ውስጥ ሌላ ጥይት የማይጮህበት ጊዜ ይመጣል፣ ሰዎች የማይስተካከሉበት ጊዜ ይፈጠራል የሚል እምነት ነበረኝ። ከዛ በኋላ በሀገሪቱ ውስጥ በጣም አስከፊ የሆኑ ግድያ፣ ሰዎች መፈናቀል ሁሉ ሲካሄድ በመንግስቱ በኩል የተያዘው መጀመሪያ ላይ ካነሱት አንፃር በመታገዝ በመቻቻልና ወደፊትም ችግሩ ራሱን ይፈታል የሚል አይነት ዘይቤ የተከተሉ ይመስለኛል። ወደ ህወሓት በምንመጣበት ጊዜ በተለይ የህወሓት አመራሮች ኢትዮጵያ ህዝብ አሻፈረኝ ብሎ ከተነሳባቸው በኋላ በብዛት በወንጀል ሊጠየቁ የሚችሉባቸው ጉዳዮች አሉ እየተባለም በጠቅላይ ሚኒስትሩ በኩል የተወሰደው አካሄድ ያው የመጀመሪያው ዘይቤያቸው ነው። በሰላም በመረጋጋት እና ቀስ ተብሎ ጉዳዩ ራሱን ይፈታል በሚል አይነት ነው የሄዱት። እስከ አሁንም እስከ ቅርብ ጊዜ ድረስ ይህንን አይነት አካሄዳቸው እንዳልተቀየረ ነው የሚገባኝ። ምክንያቱም ከባድ ነገሮች ሁሉ አገር ውስጥ ሲደረጉ እርምጃ ለመውሰድ በጣም ይቆጠቡ ነበረ። አሁንም ወደ ትግራይ የሄዱት የፓርቲው አመራሮች ባደረጓቸው ወይም በሚያደርጓቸው ወይም በሚጠየቁባቸው ነገሮች ሁሉ የጠቅላይ ሚኒስትር አብይ መንግስት የተከተለው ዘይቤ አሁንም ለዘብተኛ የሆነ ይቅርታ፣ በሰላም እና ከጊዜ ብዛት ይፈታል የሚል አይነት ነው የሄደው። አሁን ይህንን ነገር በደንብ ለመረዳት አንድ ሴናሪዮ ማየት ፈልጋለሁ። ምንድነው? ችግሮች የሚታዩበት መንገድ ማተር ያደርጋል። ለምትወስደው እርምጃ መነሻ የሚሆን ምንድነው? ለምሳሌ በኢትዮጵያ እና በኢትዮጵያውያን ኢንተረስት ላይ ሆነህ የምትወስደው ውሳኔ ይኖራል። የትግራይ ስንመለከት በትግራይ ክልል ነዋሪዎች አጠቃላይ ኢንተረስት ሆነህ በዛ ላይ ሆነ የምትወስደው ነገር ይኖራል። በሶስተኛ ደረጃ በትግራይ ተወላጆች ብቻ ላይ ተመስርተህ የምትወስደው እርምጃ ይኖራል። ከዛ የትግራይ ነፃ አውጪ ድርጅት ነኝ ብሎ ራሱን ካስቀመጠው ድርጅት አንፃር የምትወስደው ውሳኔ ይኖራል። በመጨረሻም የዚህ የትግራይ ነፃ አውጪ ድርጅት አመራር ነኝ ብሎ ከተቀመጠ ጥቂት ግሩፕ ኢንተረስት አንፃር የምትወስደው እርምጃ ሊኖር ይችላል። ስለዚህ ይህንን አገናኝቼ ሳየው የተወሰደው እርምጃውን ለመውሰድ የተሰጡት ምክንያቶች ያስቀመጥኳቸውን የነዚህ የአደረጃጀት ሃይራርኪዎች ኢንተረስት የተበቀ ነው ብዬ አልገምትም። ለምሳሌ የምርጫው ጊዜ መራዘም እንደ አንድ የፌደራል መንግስት ወንጀል ሆኖ ቀርቧል። በፖለቲካ አመለካከት ይህንን ማለት ይቻላል ብለን ብንል እንኳን ይሄ ግን ወደ ጦርነት ሊወስድ እንዴት ነው የሚችለው? ለአንድ ደሃ የትግራይ ገበሬ የምርጫው አንድ አመት መተላለፍ እሱን ወደ ጦርነት ከመውሰድ አንፃር ምን ያህል ቫልዩ አለው ብሎ ማየት ያስፈልጋል ብዬ እገምታለሁ። ሰው ሌሎችም ደረሱ የተባሉ በደሎች ሁሉ እነዚህን ሁሉ አመዛዝነው ያዩ ይመስለኛልና መጨረሻ ላይ ግን ስትመለከተው የህወሓትም ሳይሆን የህወሓት አመራሮች ኢንተረስት ነው ጦርነቱን ሊያመጣ የቻለው ብዬ እገምታለሁ። በዚህ መልክ የመጣ ጦርነትም ቢሆን አሁን ገፍቶ ደም እስከ ማፋሰስ ድረስ እንዴት ይሄዳል? ሊያኮራረፍ ይችላል፣ ጎራ ይዞ እንዲፋጠጡ ማድረግ ይችላል። ግን ከዛ አልፎ ደም ወደ ማፋሰስ እንዴት ይሄዳል የሚለውን ደግሞ ማየት ያለብን ይመስለኛል። ሰሜን ኢትዮጵያ ያለው ጦር የብልጽግና ጦር አይደለም፣ የአብይ ጦር አይደለም፣ የኢትዮጵያ ህዝብ ጦር ነው። አድዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው ጠቅላላ የኢትዮጵያ ህዝብ ነው። አሁንም በኤርትራ ድንበር ላይ ባለፉት 20 አመታት ተኮራምቶ የተቀመጠው የኢትዮጵያ ወታደር ነው። ሶ ማለት ነው ኢትዮጵያ ናት ማለት ነው። የኢትዮጵያ ወታደር ሲነካ ኢትዮጵያን ተነካች ማለት ነው። የኢትዮጵያ መነካት ደግሞ የውጭ ጦር ኢትዮጵያን ከነካት ኢትዮጵያን ግን እንደናቀ ቆጥረህ ትገምተዋለህ። የሀገር ውስጥ ድርጅት ወይም ደግሞ ግሩፕ ኢትዮጵያን ከነካት አሁንም ኢትዮጵያን ግን እንደናቀ አድርገህ ትቆጥረዋለህ። ስለዚህ ቅራኔው እንዳለ ቢሆንም ክብሪት እና ቤንዝ ደግሞ ያቀጣጠለው እዛ ባለው ጦር ላይ በተለይ ጦሩ በቲፒኤልኤፍ እና በመንግስት መካከል ባለው ክራኔ ውስጥ ምንም አይነት ጣልቃ ባልገባበት ሁኔታ ኃላፊነት በጎደለው መልክ ያንን መንካት ማለት የኢትዮጵያን ህዝብ መናቅ ነው የሚሆነው። ስለዚህ ዋናው መነሻው ይሄ ነው የሚመስለኝ እዚህ ደረጃ ላይ ለመድረሱ።
መልካም ወደ ሌላ ሐሳብ ከመሻገሬ በፊት አቶ ብርሃነ በትግራይ ክልል መንግስት በህወሓት በኩል የተገለጸው ለዚህ ሁኔታ የሚያበቃ ጥቃት ተሰነዘረብን ራሳችንን መከላከል አለብን ነው የሚለው ግራና ቀኝ መወነጃጀሉ መካሰሱ እንዳለ ሆኖ የፌደራል መንግስት አስቀድሞ የወሰደው እርምጃ ሊሆን ከቻለ ግን ምን ማድረግ ነበረበት የክልሉ መንግስት?
በመሰረቱ ምንድነው እንደ አለን ማስረጃ በመንግስት በኩል ያሉ ማስረጃዎች ወይም በህወሓት በኩል ያሉ ማስረጃዎች ሊኖሩ ይችላሉ ያልተገለጹ። በተገለጹ ማስረጃዎች ስመለከተው ግን እኔ በመጀመሪያ ከመነሻው ማለት ነው አንድ የክልል መንግስት ልክ እንደ አገር ጦር መሳሪያ ማከማቸትና መመልመልና ለጦርነት መዘጋጀት ሲጀምር ከዛ ነው ጦርነት የተጀመረው ማለት ነው። እንደ ማንኛውም ኢትዮጵያ ህዝብ ለምንድነው ኦፍ ኮርስ ከኤርትራ በኩል የሚመጣበት ችግር አለ ብሎ ከፈራ እዛ ያለው ሰሜን ጦር ሊመክት ተዘጋጅቷል ከሱ ጋር አብሮ መሄድ። በተረፈ ግን አፋር ላይ ለመዝመት ነው፣ ኦሮሚያ ላይ ለመዝመት ነው፣ አማራ ላይ ለመዝመት ነው ያን ሁሉ ጦር ማከማቸት ለምንድነው የሚያስፈልገው የሚለው ነገር ስታየው አሁን ተተንኩሰነው የሚለው ምን አይነት ትንኮሳ እንደሆነ ባይታወቅም እኔ ባላውቅም ግን ተተንኩሰነው ከሚለው ሐሳብ በፊት ኦሬዲ ለጦርነት መዘጋጀት እንደነበረ ማወቁ አግባብነት ያለው ይመስለኛል። ከዛ መጨረሻ ላይ የማዕከላዊ መንግስት ሾሞ የላከውን ጄነራል አስገባም ብሎ መመለስ ራሱ በጣም ከፍተኛ ትንኮሳ እንደሆነ ይገባኛል። ከዚህ የተለየ በቲፒኤልኤፍ በኩል የሚገለጽ የትንኮሳ አይነት ካለ ያን ጊዜ ማረም ይችላል።
መልካም ኢትዮጵያ አሁን ያለችበትን ሁኔታ ተመልክተን የኢትዮጵያን አጠቃላይ ሁኔታ የወደፊት አቅጣጫ ምን እንደሆነ በሚል ነው ጦርነቱ ብቻ አይደለም የውይይታችን ርዕስ። አቶ ክቡር ተጨማሪ ጥያቄ ከማንሳት በፊት አቶ ብርሃነ ከሰጧቸው አስተያየቶች የተለየ ወይ የሚጨመር ሐሳብ ካለዎት እሱን ላስቀድም፣ አልሆነ ግን ሌላ ጥያቄ ላስከትል።
እኔ አንድ መጨመር የምፈልገው ነገር ምክንያት ሊሆን አይችልም ባይነኝ። ኢትዮጵያ ውስጥ ወደ 9 ወይም 10 ክልሎች አሉ። እነዚህ ክልሎች ናቸው ስልጣን ለፌደራል መንግስት የሰጡት እንዲያስተዳድር ማለት ነው። ክልላቱ የየራሳቸው የሆነ የመንግስት አወቃቀር አላቸው። ባለፉት አመታት ራስን ለመከላከል ያው አቶ ብራን እንደተከሰው በብሔር መቋቋም ማለት ሌላውን ለማስከባት እንደማያስችል አይነት ነገር ሆኖ የተቋቋመ የብሔረሰብ ክልል በመሆኑ ሀገሪቷ የምትተዳደረው አንዱ ከሌላው ራሱን ለመከላከል በሚል ኃይል ማደራጀት ከጀመሩ ቆይቷል። ሁሉም ክልሎች የራሳቸው ኃይል አላቸው። በሶማሌ የተደረገው ተመሳሳይ ችግር ገጥሞት አሁን በተወሰደው አይነት እርምጃ ጉዳዩ እልባት እንዲያገኝ ተደርጓል። ዞሮ ዞሮ ግን ማወቅ ያለብን ምንድነው እነዚህ ክልሎች በፌደሬሽን ይቋቋሙ እንጂ በጣም ሰፋ ያለ ራሳቸውን ማስተዳደርና ራሳቸውን መምራት የሚችሉበት ህገ መንግስት እንዳላቸው አይነት ሆኖ ነው የተቀመጠው። ስለዚህ ችግርም እንኳን ቢመጣ ወደ ጦር ሊያስኬድ የሚያስችል በሁለት በፌደራልና በክልል በተዋቀሩ ኃይሎች መካከል በተለይ በኢትዮጵያ በተለይ ደግሞ እንደዚህ ጥንቀት ባለበት ወቅት ጥንቀቶቹ ቀደም የኮሮና ሊሆን ይችላል አሁን ያለው ያንበጣ ችግር ሊሆን ይችላል አገሪቷ ያለው ያለ መረጋጋት ያለበት ችግር ይሆናል ያባይ ችግር አለ በራሱ ያልተፈታ ገና እነዛ ሁሉ ባሉበት ወቅት ውስጥ ሌላ ተጨማሪ ችግር በተለይ ጦር መጀመር ማለት ይሄ አገር ያው ተሻሻለ ነገር እየተስተካከለ ነው የሚለውን አስተሳሰብ የሚያጠፋው መስሎ ነው የሚታየው።
መልካም ተዛማች ጥያቄዎች አሉ። አሁን ባነሳቸዋቸው ውስጥም ግራና ቀኝ መወነጃጀሉ የትኛው ጥርት ያለ ተጨባጭ ነው የሚለውን ማረጋጋት እስካልቻልን ድረስ አቶ ብርሃኔ ያነሱት አሁን አቶ ክብሩም ጠቅሰውታል በክልሎች ውስጥ ያለ ይሄ ልዩ ኃይል የሚባለው በሌሎች ክልሎችም አሉ የችግሮች መነሻ ነው የሚለው ትችት ግን የሰነበተ ነው መላ ያገኛ አይመስልም ራስን መከላከል የሚጠይቁ ሁኔታ ገዳጅ ሆኗል ብለውም ይከራከራሉ ክልሎቹ አሁንም ሌላ አስጨማቂ ጥያቄ ከማንታቴ በፊት ነካካችሁታልና ከዋናው ከፌደራሉ መንግስት በተለየ ሁኔታ የተደራጁ እነኚህ የክልል ኃይሎች አላማቸውም የሚሰሩበት ሁኔታ በተለየ መንገድ ይሆነ በዘለቄታው በርግጥ ለሀገር የሚበጁ ናቸው ወይ? እናልባት ከጊዜያዊ ጥቅም አንጻር እንደየክልሎቹ ያስፈልገኛል የሚለውን ጥያቄ አነሱ ይሆናል። አስም የቻለ ልዩ ኃይል የሚቆጣጠረው ክፍል ሌላ ሆነ የቆምለት አላማም ለተወሰነ ብቻ ይሆነ ግን በግጭቶች ውስጥ እናየዋለን። በተደጋጋሚ በሶማሌና በኦሮሚያ በአማራ ክልል ከመሰሰች ችግሮችን ታዝበናል። በመንግስት ውስጥ መንግስት ነው ምንድነው ይሄ ማለት ነው?